በመስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ሰላም ጤና ይስጥልኝ በጌታ የተወደዳችሁ አድማጮቻችን። እንደወትሮው ሁሉ ዝግጅታችንን ስንጀምር ሰላምታችንን አቅርበን የናንተንም ሰላምታ ደግሞ ምንም ባንሰማ እንኳን ተቀብለን በእምነት ማለት ነው። ይኸው ለዚህ ጊዜ እግዚአብሔር አድርሶናል። ጸሎታችሁ ለዚህ ዝግጅት የምታደርጉት ማለት ነው ትልቅ በረከት ነው ለአገልግሎታችን። ደብዳቤ የምትጽፉት ሁሉ በደብዳቤዎቻችሁ የምታበረታቱንና አስተያየት የምትሰጡት ሁሉ ደግሞ እጅግ ታላቅ ጠቀሜታ አለው። ይህ ሁሉ ተደማምሮ ታዲያ በእግዚአብሔር ላይ ታምነን ወደፊት እንድንራመድ የጥላትን ምሽግ ሁሉ ሰባብረን ደግሞ በርሱ እንድንቆም ታላቅ ድጋፍ ሆኖናል። እግዚአብሔር ሁላችሁንም ይባርካችሁ ይሁንላለን። ወዳጆቼ እንደኛ የታደለ ማን ነው? እንደኛስ እግዚአብሔርን ደግሞ የሚያመልክ ማን ነው? እንደኛስ በእግዚአብሔር ላይ ደግሞ ተደግፎ በሰላም የሚወጣና የሚገባ ማን ነው? እኔ አምላኬን አመልከዋለሁ። እናንተስ? ስለዚህ ዝማሬ ይክበር ይመስገን። ይህ የኔና የናንተ ድምጽ መሆን አለበት። ይህ የኔና የናንተ ንግግር መሆን አለበት። ለአምላካችን ጌታዬ ሆይ ከሙሉ ልቤ ወድጄና ፈቅጄ አመልካለሁ፣ ንጉሴ ሆይ አንተን ወድሃለሁ አመልካለሁ ማለት አለብን። ካንደበቶቻችን ከከናፍርቶቻችን የሚጠበቀው ይህ የተቀደሰ አነጋገር ይህ የተቀደሰ አባባል ነው ለእግዚአብሔር። እግዚአብሔር በዚህ ምስክርነታችን ወገኖቼ ደስ ይለዋል። ስሙ ለዘላለም ይክበር ይመስገን። ግሩም በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው ያልን ወደ ጸሎት እናልፋለን። ጌታ ሆይ ዛሬ ደግሞ ይህንን የመሰለ ቀን ሰጥተናል። እግዚአብሔር አምላካችን ሆይ ዛሬ በዋልንበት ስፍራ ሁሉ በገጠመን ፈተና ባለፍንበት ባገደምንበት ሁሉ ከኛ ጋር አነበርክ። አሸናፊው ክንድህ እግዚአብሔር ሆይ ጠላትን ምሽግ የሚመታው ብርቱ ክንድህ ከኛ ጋር አነበረ። በዝለታችን በውድቀታችን እግዚአብሔር አምላካችን ሆይ አንተን በሚናመሰግንበት አንተንም ደግሞ ነፍሳችን ናፍቃ በተጠማችበት ሰዓት ሁሉ ጌታ ሆይ የመስቀልህ ፍቅር ጌታ ኢየሱስ ክርስቶስ ከኛ አራቀም። ስለዚህም ወደንና ፈቅደን እግዚአብሔር ሆይ እናመሰግናለን። በዚህች ምሽት ደግሞ በመካከላችን ተገኝ። ቃልህን ስንማርሳለ አስተማሪውን መንፈስ ቅዱስ ላክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። ክብራን አድማጮቼ በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 29 እግዚአብሔር አምላካችን ታላቁም ነገርን እንዳተረፈልንና ብዙ ነጥቦችንም እግዚአብሔር እንዳስተማረን ተመልክተናል። በኢየሩሳሌም የሚደርሰው የመጨረሻውን ጥቃት አስመልክቶ ከሁሉም የባሰ ስለመሆኑ እንዲሁም ደግሞ እግዚአብሔር ጣልቃ በመግባት ሕዝቡን ሙሉ በሙሉ ከመደምሰስ እንዴት እንደሚታደገው መመልከታችን የሚታወስ ነው። እግዚአብሔር ያዕዛብን ሠራዊት ያዋርዳል፣ ህልማቸውንም ከንቱ ያደርጋል። ከዚያ በኋላ የራሱን መንግስት እንደሚመሰርት እግዚአብሔር አስረግጦ ተናግሯል ብለን ትምህርታችንን መደምደማችን ወይም ደግሞ መቋጨታችን የሚታወስ ነው። ዛሬ ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጣ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 29 ቁጥር 9 እና 10ን አውጡ። ዛሬ ምሽትን ወስርሳችን ኢየሩሳሌም ትርጉሙና መልእክቱ የሚል ይሆናል። ኢየሩሳሌም ትርጉሙና መልእክቱ የሚል ነው። ቃሉ እንዲህ ይላል፣ ተደነቁ፣ ደንግጡም፣ ተጨፈኑ፣ እውሮችም ሁኑ፣ በወይን ጠጅ አይሁን እንጂ ስከሩ፣ በሚያሰክር መጠጥ አይሁን እንጂ ተንገዳገዱ። እግዚአብሔር የእንቅልፍ መንፈስ አፍሶባችኋል፣ አይኖቻችሁ ነቢያትንም ጨፍኖባችኋል፣ ራሶቻችሁም ባለራእዮችን ሸፍኗችኋል ይላል። ኢሳይያስ የሚናገረው ለማንኛውም ሁኔታና ጊዜ በሚስማማ መልኩ ስለሆነ አሁን በዚህ ዘመን ላለነውም ቢሆን መልእክት አለው። እግዚአብሔር ለእስራኤላውያን ብርሃንን አብርቶላቸው ነበር፣ እነርሱ ግን በሰጣቸው ብርሃን መሰረት ወይም ደግሞ በዚያ መጠን አልኖሩም፣ እውነቱንም ችላ ብለዋል። አይኖቻቸው ስለታወሩ ብርሃኑን ማየት አልቻሉም። ሰዎች መንፈሳዊ እንቅልፍ ውስጥ የሚሆኑት በዚህ ሁኔታ ነው። ሌላው ቀርቶ ወገኖቼ ነቢያቱና ያገሪቱ ታላላቅ ሰዎች እንኳ የእግዚአብሔርን ማዳን አላሰቡም። እንደ እግዚአብሔር ጠላቶች ሁሉ እነርሱም ራእይ እንዳይኖራቸው ታውሯል፣ እንደ ሰከረ ሰው ተንገዳግደዋል። ቁጥር 11 እና 12ን ደግሞ አለፍ በሉና ተመልከቱ። ራእዩም ሁሉ እንደ ታተመ መጽሐፍ ቃል ሆኖባቸዋል፣ ማንበብንም ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ታትሟልና አልችልም ይላቸዋል። ደግሞ መጽሐፉን ማንበብ ለማያውቁት ይህን አንብብ ብለው በሰጡት ጊዜ እርሱ ማንበብ አላውቅም ይላቸዋል ይላል። እግዚአብሔርን እናውቃለን ለሚሉትም ሆነ ለማያውቁት የእግዚአብሔር ቃል ስለ ታተመባቸው ማወቅም ሆነ መረዳት አልቻሉም። ዛሬ በየአብያተ ክርስቲያናት ያሉ ወንጌላውያን መጋቢዎችና ካህናት በተለያየ አገልግሎት የተሰማሩ ወገኖች ሁኔታ ይህን የሚመስል ነው። አንዳንድ የመጽሐፍ ቅዱስ ኮሌጅ ፕሮፌሰሮች የራእይ መጽሐፍ የታተመ መጽሐፍ ስለሆነ ማንም ሊረዳውም ሆነ ሊያስተውለው አይችልም በማለት ሲናገሩ ሰምቻቸዋለሁ። እነዚህ ሰዎች ልክ በኢሳይያስ ዘመን የነበሩት ሰዎች ትንቢትን በተመለከተ የሚናገሩትን እየተናገሩ ነው ማለት ነው። አንዳንድ ሰዎች ደግሞ ሥራ እንደሚበዛባቸውና የእግዚአብሔርን ቃል ለማጥናት ጊዜ እንደሌላቸው ይናገራሉ። ክርስቲያኖች የእግዚአብሔር ቃል ድንቁርናቸውን ለመሸፈን የተለያዩ ምክንያቶችን ይደረድራሉ። ራእይ ማለት የተሰወረውን መግለጥ ማለት ነው። ልብ በሉ፣ ራእይ ማለት የተሰወረውን መግለጥ ማለት ነው። የራእይን መጽሐፍ መረዳት እንድንችል እግዚአብሔር ማተሙን ፈቷል። ይሁን እንጂ የራእይ መጽሐፍን በሚገባ መረዳት እንድንችል ከተፈለገ ግን ከእርሱ በፊት ያሉትን መጽሐፍቶች ማጥናት ይኖርብናል። የራእይ መጽሐፍ የመጨረሻው መጽሐፍ እንደ መሆኑ መጠን ከእርሱ መጀመር የለብንም። እንደዚያ ካደረግን ግራ ከመጋባት ውጪ የምናተርፈው ነገር አይኖርም። እግዚአብሔር ብርሃንን ሲያበራልን እኛ ደግሞ ዐይናችንን ገልጠን ማየት አለብን። በበራልን ብርሃን መሠረት ወይም መጠን መኖር አለብን። እስቲ ከራእይ ምዕራፍ 1 ቁጥር 3 ጌታ የሚናገረውን እንመልከት። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። ራእይ ምዕራፍ 20 ቁጥር 10 ደግሞ ራእይ ምዕራፍ 20 ቁጥር 10 ደግሞ ለኔም ዘመኑ ቀርቧል የዚህን መጽሐፍ ትንቢት ቃል በማተም አትዝጋው ይላል። ስለሆነም የራእይ መጽሐፍ የተዘጋ ወይም የታተመ መጽሐፍ አይደለም ማለት ነው። ቁጥር 13 ጌታም የሕዝብ ባፉ ወደኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነውና በሰዎች ሥርዓትና ትምህርት ይፈራኛልና ይላል። በኢሳይያስ ዘመን የነበሩ ሰዎች ሳያቋርጡ ወደ ቤተ መቅደስ ይሄዱ ነበር፣ ሳያቋርጡ መስዋዕትንም ያቀርቡ ነበር። ስለዚህ አንዳንዶች ኢሳይያስ ይህን ሲል ምን ማለቱ ነው በማለት አንዳንዶች ጥያቄ ሳያነሱ አይቀርም። ብዙ ሰዎች ወደ ቤተ ክርስቲያን ይመጣሉ፣ አምልኳቸው ግን ከአንደበት ያለፈ አይደለም። የጌታን ጸሎትና የሐዋርያት እምነት መግለጫን ያነበንባሉ፣ ይሁን እንጂ የሚሉት ቃል ሁሉ ከጥልቅ ልቦናቸው የሚወጣ አይደለም። ልባቸው ከእግዚአብሔር የራቀ ነው። በዚያ ሕዝብ እግዚአብሔር የፈረደውም በዚህ ምክንያት ነበር። ወገኖቼ ያሁኑ ዘመን ችግር ሃይማኖት አይደለም። አስተዋላችሁ? ያሁኑ ዘመን ችግር ሃይማኖት አይደለም። ዋናው ችግራችን በሙሉ ልብ ወደ ክርስቶስ አለመምጣታችን ነው። ለብዙዎች ሰዎች ግን የገዛ ራሳቸው ሃይማኖት እውነትን እንዳያዩ መሰናክል ሆኖባቸዋል። በአንድ ወቅት ይህን በተመለከተ ከአንድ ሰው ጋር ስነጋገር ምን ማለት ሆነው ጋሻ አበበ፣ እኔ እኮ ሃይማኖት አለኝ፣ በተፈጥሮዬም ሃይማኖተኛ ነኝ አለኝ። አሁን ያ ወንድሜ እንዳለው ወገኖቼ ሃይማኖተኛ ሊሆን ይችላል። ይሁን እንጂ ትልቁና የዘነጋው ነገር በኃጢአት የወደቀ መሆኑንና ከዚህም የተነሳ ሃይማኖቱ እግዚአብሔር ዘንድ ሊያደርሰው አለመቻሉን ነው። ዋናውና አስፈላጊው ጉዳይ በግል ሕይወታችን ከኢየሱስ ክርስቶስ ጋር ያለን ቀረቤታ ነው። በቃ እስቲ አሁን ደሞ አለፍ ብለን ቁጥር 15ን እንመልከት። ምክራቸውን ጥልቅ አድርገው ከእግዚአብሔር ለሚሰውሩ ሥራቸውንም በጨለማ ውስጥ አድርገው ማን ያይናል ወይስ ማን ያውቀናል ለሚሉ ወዮላቸው ይላል። ሁኔታዎች ወገኖቼ በጣም እየተባባሱ በመምጣታቸው እግዚአብሔር ሕዝቡን ሊቀጣ ነው። በዚህ ምዕራፍ ሁለት ወዮታዎችን እንመለከታለን። በመጀመሪያ ደረጃ ሕዝቡ በእግዚአብሔር እንደማያምኑ ወይም እግዚአብሔርን እንደማያውቁ እየኖሩ ነው። ይህን ነጥብ ያዙ። ሕዝቡ በእግዚአብሔር እንደማያምኑ ወይም እግዚአብሔርን እንደማያውቁ እየኖሩ ነው። በሁለተኛ ደረጃ አመጽና ክፋታቸው ሁሉ ተሰውሮ ወይም ተድበስብሶ እንደሚቀር አስበዋል። እስቲ ቁጥር 17ን እናንብብ። ሊባኖስ እንደ ፍሬያማ እርሻ ሊለወጥ፣ ፍሬያማውም እርሻ እንደ ዱር ሊቆጠር ጥቂት ዘመን የቀረ አይደለምን ይላል። አሁን ደግሞ ነቢዩ የወደፊቱን ሁኔታ ይመለከታል። ለኢየሩሳሌም ክብርና መጎብኘት የሚሆንበትን ጊዜ በናፍቆት ይጠብቃል። አንድ ቀን ኢየሩሳሌም እንደገና ትሰራለች፣ የእግዚአብሔር ከተማም ትባላለች። ቁጥር 18 እና 19ን ተመልከቱ። በዚያም ቀን ደንቆሮች የመጽሐፍን ቃል ይሰማሉ፣ የውሮችም ዓይኖች ከጭጋግና ከጨለማ ተለይተው ያያሉ። የዋን ደስታቸውን በእግዚአብሔር ያበዛሉ፣ በሰዎች መካከል ያሉ ችግረኞችም ሐሴትን በእስራኤል ቅዱስ ያደርጋሉ ይላል። እንደ ኢሳይያስ ዘመን ሁሉ በአሁኑም ዘመን ሰዎች እውነትን ላለማየት ዓይኖቻቸውን ጨፍነዋል፣ እውነትን ላለመስማት ጆሮቻቸውን ደፍነዋል። በዚያ ጊዜ ግን የውሮች ዓይን ያያል፣ የደንቆሮችም ጆሮ ይከፈታል። እግዚአብሔር ይክበር ይመስገን። ከቁጥር 22 እስከ 24 ያለውን ደሞ ላንብብላችሁ። ስለዚህ አብርሃምን የተበየ እግዚአብሔር ስለ ያዕቆብ ቤት እንዲህ ይላል፣ ያዕቆብ አሁን አያፍርም፣ ፊቱም አሁን አይለወጥም። ነገር ግን የእጄን ሥራ ልጆቹን በመካከሉ ባያቸው ጊዜ ስሜን ይቀድሳሉ፣ ያዕቆብንም ቅዱስ ይቀድሳሉ፣ የእስራኤልንም አምላክ ይፈራሉ፣ በመንፈሱም የሳቱ ማስተዋልን ያውቃሉ፣ የማያጉረመርሙም ትምህርትን ይቀበላሉ ይላል። ለእግዚአብሔር ስም የተለየ ከበሬታ ይኖራቸዋል፣ ስሙንም ይቀድሳሉ። እኛ በኑሯችን እግዚአብሔር ቅዱስ መሆኑን መመስከር ይኖርብናል። ወዳጆቼ ሕይወታችሁ የእግዚአብሔርን ቅድስና የሚመስክር አይነት ነውን? እግዚአብሔር ትልቅ መሆኑን አውቀን በርሱ መታመን ይኖርብናል። በረባው ባረባ ነገር በእግዚአብሔር ፊት ወዳጆቼ ማጉረምረምንና የራሳችንን እቅድ ያወጣን በሱ ላይ መራመድና መሰናከልን እንዳናመጣ፣ እግዚአብሔር ግን የነገሮቻችን ሁሉ ጀማሪና ፈጻሚ መሆኑን፣ እግዚአብሔር ትልቅ መሆኑን ተረድተን በርሱ እንደገፍ። አዎ እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው፣ በሥራው ሙሉ አይሳሳትም። እነ ልቤ በዚህ ዝማሬ ስላገለገሉን እግዚአብሔር አገልግሎታቸውን ሁሉ ይባርክ። አሁን ደግሞ በመከተል የምዕራፍ 30 እና 31ን ትምህርት አብረን እንመለከታለን። የዚህ የምዕራፍ 30 እና 31 አብይ ሐሳቡ አሶርን ለመመከት ይረዳኛል በሚል ተስፋ ፈጠን ፈጠን እያላችሁ ጻፉ። አሶርን ለመመከት ይረዳኛል በሚል ተስፋ ፊቱን ወደ ግብጽ እንዳያዞርና ይልቁንም ወደ አምላኩ እንዲመለስ ለይሁዳ የተሰጠ ምክር የሚል ነው። ወደ አምላኩ እንዲመለስ ለይሁዳ የተሰጠ ምክር የሚል ይሆናል። እነዚህ ሁለት ምዕራፎች በወቅታዊ ጉዳዮች ላይ የሚያተኩሩ ቢሆንም ከዚህ ወቅታዊ ከሆነው ኔታ ውስጥ የወደፊቱን የሚያመለክት ትንቢት መኖሩን ወደፊት የምናየው ይሆናል ማለት ነው። ስለ አካባቢው ወይም ስለ ወቅታዊ ጉዳይ የተነገረው ትንቢት ሙሉ በሙሉ ተፈጽሟል። ደቡባዊው የይሁዳ መንግስት የነብዩን ምክር ስለሰማ ከግብጽ ጋር ስምምነት ሳያደርግ ቀረ። ልብ በሉ እዚህ ላይ ደቡባዊው የይሁዳ መንግስት የነብዩን ምክር ስለሰማ ከግብጽ ጋር ስምምነት ሳያደርግ ቀረ። ሰሜናዊው መንግስት ግን ወገኖቼ የነብዩን ምክር ስላልተቀበለ በምርኮ ወደ አሶር ተወስዷል። ይህንን በተመለከተ ሁለተኛ ነገስት ምዕራፍ 17 ቁጥር 4ን ተመልከቱ። ደቡባዊ መንግስት ከሰሜናዊ መንግስት ተመክሮ ትምርት ያገኘበት ጊዜ ቢኖር ይህ ጊዜ ብቻ ነው። ቁጥር 1 ላመጸኞች ልጆች ወዮላቸው ይላል እግዚአብሔር። ከኔ ዘንድ ያልሆነን ምክር ይመክራሉ፣ ኃጢአትንም በኃጢአት ላይ ይጨምሩ ዘንድ ከመንፈሴ ዘንድ ያልሆነውን ቃል ኪዳን ያደርጋሉ ይላል። ወደ እኔ ተመለሱ እኔም እታደጋችኋለሁ በማለት እግዚአብሔር ለሕዝቡ ጥሪ ያቀረበ መሆኑን ነው ከቃሉ የምንመለከተው። ቁጥር 18 ደግሞ እንዲህ ይነበባል፣ እግዚአብሔር የፍርድ አምላክ ነውና ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱን በመተማመን የሚጠባበቁ ሁሉ ብፁዓን ናቸው ይላል። በችኮላ ተነሳስተታችሁ ወገኖቼ ጌታ በዚህ ዓመት ወይም በሚቀጥለው ዓመት ይመጣል አትበሉ። ይልቁንም እግዚአብሔርን በመተማመን መጠበቅን ተማሩ። ምክንያቱም እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን እንደሚያድሱ ጌታ ተናግሯል። እግዚአብሔር ጥርፊያን አያውቅም። ምናልባት እኛ ባሰብነውና በጠበቅነው ሁኔታ ነገሮች አልፈጠኑልን ይሆናል። ምናልባትም በችኮላ የሰራነውን ነገር እንደገና ማስተካከል ያስፈልገን ይሆናል። እግዚአብሔር ነገራችንን ይስራልን ወዳጆቼ። ዘላለም ፊት ለፊቱ ስለሆነ ልብ በሉ፣ ዘላለም ፊት ለፊቱ ስለሆነ እርሱ አይጣደፍም። ከእርሱ ጋር እስከ ተራመድን ድረስ ሕይወት ፍሪያማ ይሆንልናል። እግዚአብሔር ይክበር ይመስገን። በዚህ ማስተዋል እንድንኖር ደግሞ እግዚአብሔር ሁላችንንም ይርዳን። አሶርም በበትር ከመጣው ከእግዚአብሔር ድምፅ የተነሳ ይደነግጣል። እግዚአብሔር በላዩ የሚያወርድበት የታዘዘበቱ የበትር ድብደባ ሁሉ በከበሮና በመሰንቆ ይሆናል። በጦርነትም ክንዱን አንስቶ ይወጋቸዋል። ከቀድሞም ጀምሮ የማቃጠያ ስፍራ ተዘጋጅታለች፣ ለንጉሥም ተበይታለች፣ ጥልቅና ሰፊም አድርጓታል። እሳትና ብዙ ማገዶ ተከምሯል፣ የእግዚአብሔርም እስትንፋስ እንደ ዲን ፈሳሽ ያቃጥላል ይላል። ከቁጥር 31 እስከ 33 ያለውን ተመልከቱ። እዚህ ላይ አሶር በታላቁ መከራ ዘመን የመጨረሻው የእግዚአብሔር ጠላት ተደርጎ ቀርቧል። ምዕራፍ 31 ላይ እርዳታ ፍለጋ ፊቱን ወደ ግብጽ እንዳያቀና ጌታ በድጋሚ ለይሁዳ የሰጠውን ማስጠንቀቂያ እንመለከታለን። ጻፍ አድርጉ። በምዕራፍ 31 ውስጥ እርዳታ ፍለጋ ፊቱን ወደ ግብጽ እንዳያቀና ጌታ በድጋሚ ለይሁዳ የሰጠውን ማስጠንቀቂያ እንመለከታለን። ይሁን እንጂ ወገኖቼ ወደፊት ከክርስቶስ ተቃዋሚ ጋር ኅብረት ያደርጋሉ፣ ከዚህም የተነሳ ከእግዚአብሔር ፍርድ አያመልጡም። ቁጥር 1 ስለ እርዳታ ወደ ግብጽ ለሚወርዱ በፈረሶች ለሚደገፉ ስለ ብዛታቸውም በሰረገሎች እጅግ ብርቱዎችም ስለሆኑ በፈረሶች ለሚታመኑ ወደ እስራኤልም ቅዱስ ለማይመለከቱ እግዚአብሔርንም ለማይፈልጉ ወዮላቸው ይላል። ይህ አምስተኛው ወዮ ሲሆን የተነገረውም እርዳታ ፍለጋ ወደ ግብጽ ፊታቸውን በሚያቀኑ ላይ ነው። እኔና እናንተም ብንሆን ወገኖቼ ከእግዚአብሔር ሌላ የምንታመንበት ነገር ካለን ችግር ላይ እንወድቃለን። አድማጮች፣ የረዴታችሁና የበጎነታችሁ ሁሉ ምንጭ ማን ነው? ዘመድ? ጓደኛ? የራሳችሁ ዕቀት ወይስ ባንክ ያስቀመጣችሁት ገንዘብ? የተለያዩ ነገሮችን አስመልክቶ ምን ማድረግ እንዳለባቸው እንድነግራቸው ብዙ ሰዎች ይጽፉልኛል። እኔ ግን እውነቱን ለመናገር ከሆነ ለነርሱ መንገር ቀርቶ ለሚቀጥለው እርምጃ እንኳን እርግጠኛ አይደለሁም። ምንም እንኳን የሌሎችን ምክር መጠየቅ በራሱ ኃጢአት ባይሆንም ዋናው የረዴታችን ምንጭ ግን እግዚአብሔር ራሱ ሊሆንልን ይገባል። ዘማሪው እነዚያ በፈረስ እነዚያም በሰረገላ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር እንታመናለን ይላል። መዝሙር 20 ቁጥር 7ን ልብ ይሏል። እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል ይላል። ወደፊት እንደምንመለከተው በንጉሥ ሕዝቅያስ ዘመን ጌታ ኢየሩሳሌምን ታድጓታል። አሶራውያን ወደ ኢየሩሳሌም በፍጹም እንደማይገቡ እግዚአብሔር አረጋግጦላቸው ነበር። ቁጥር 8 አሶርም የሰው ባልሆነ ሰይፍ ይወድቃል፣ የሰውም ያልሆነ ሰይፍ ይበላዋል፣ ከሰይፍም ይሸሻል፣ ጎበዛዝቱም ገባሮች ይሆናሉ ይላል። የሰውም ያልሆነ ሰይፍ ይላል ነቢዩ። ጠላቶቻችንን ማሸነፍ የምንችለው ከጠላቶቻችን ይልቅ ብርቱዎች ስለሆነ አይደለም ወገኖቼ? የድላችን ምክንያቱ የኛ ጉልበት አይደለም። ይህንን ተረዱ። የድላችን ምክንያቱ የኛ ጉልበት፣ የኛ ዕውቀት፣ የኛ ክንድማ አይደለም። እዚህ ላይ እንደምንመለከተው አሶራውያንን የሚቋቋመው ራሱ እግዚአብሔር ነው። ስለሆነም የእግዚአብሔር ሕዝብ ትምክህታቸውን አምላካቸው ላይ ማድረግ ይኖርባቸዋል። አቅመ ቢስነትና ደካማነት ሲሰማን ይህን ምዕራፍ ብናነብ ወገኖቼ አምላካችን አቅምና ጉልበታችን እንደሆነ ከምን ጊዜውም በላይ እንረዳለን። እግዚአብሔር በዘመናት ሁሉ ውስጥ አሸናፊ ሆኖ እኛን አሳልፎናል። እግዚአብሔር ከለላ ሆኖ በየጊዜው ደግሞ ታድጎናል። ጠላት ቀስቱን በገተረበትና ጥርሱንም በእኛ ላይ ባንገጫገጨበት ጊዜ ሁሉ እግዚአብሔር አዎ ረዴታችንና መከታችን ሆኗል። ተመስገን እንበላ። እኔ ወገኖቼ በሕይወቴ ዘመን ሁሉ በእግዚአብሔር ያላሸነፍኩት እግዚአብሔርም ደግሞ ያልተወጣሁት ምንም ነገር የለም። እናንተስ በሉ። የዛሬው ትምህርታችን እዚህ ላይ ያበቃል። በጸሎታችሁ ሁሉ አስቡን። ደብዳቤዎቻችሁ ደግሞ ለአገልግሎታችን ትልቅ ጠቀሜታ አላቸውና ጻፉልን። ደህና አደሩ። ጌታ ይባርካችሁ። ያለን ስንሰናበታችሁ በፍቅር ነው። ሰላም።
Hallelujah.